voice of America.
የፌደራል ጠቅላይ አቃቤ ሕግ ጠቅላይ ሚኒስትር አብይ አህመድ ለጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ሰጥቷል። በዚህ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀን እንዲሰጠው ቢጠይቅም ፍርድ ቤቱ 10 ቀናት ብቻ ፈቅዶለታል። መልስካቸውማ ዝርዝራለሁ።
ጠቅላይ አቃቤ ሕግ ዛሬ ለፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት አቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራና ደሳለኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሀሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግስት መኖር የለበትም፣ በስመ ህዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው፣ ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቤ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካኝነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነጻነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካኝነት መሆን እንዳለበት መስማማታቸውን ማመልከቻ ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ቅድ መሰረትም ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካኝነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሰረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁት ተከሳሾች ለማስያዝ የሚያስችል መረጃ ያለውና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሷል ብሏል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ፣ ያ የማይሆንላቸው ከሆነ ደግሞ መንግስት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት 2 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ.ም የአዲስ አበባና የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ 2 ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ በክልሉ የሴቶችና ህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን፣ በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ በፍርድ ቤቱ እንደገለጸው የ41 ምስክሮችን ቃል ተቀብሏል። የ18 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ስራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረ አበሮችን የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንድትፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብአዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ በተጨማሪ ምርመራ 14 ቀናት ሲጠየቀ ቢሆንም በ10 ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ.ም ተለዋጭ ቀጠሮ ቆርጧል። በሶማሌ ክልል የቀድሞ ፕሬዝዳንት አስተዳደር ወቅት አያሌ አስቸጋሪ የሰብአዊ መብት ጥሰቶች ተፈጽመው እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በደሎችም ከተሞች ግድያና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።